በስመ አብ በስመ ወልድ በስመ መንፈስ ቅዱስ አንድ አምላክ አሜን። የተወደዳችሁ ወገኖቼ፣ ባለፈው መልእክታችን የነቢያትን ጾምና አድቨንት የሚለውን ቃል መነሻ በማድረግ ከሁሉ በላይ በተስፋና በጉጉት ልንጠብቀው ስለሚገባን በክብርና በግርማ ሊመጣ ስላለው አዳኛችን ስለሆነው ስለ ጌታችንና ስለ መድኃኒታችን ስለ ኢየሱስ ክርስቶስ ዳግም ምጽአት አጠር አድርገን ተመልክተናል። በዛሬው መልእክታችን ከልደት እስከ አብይ ጾም ድረስ ባሉት ወራቶች እና ሳምንታት መካከል የሚገኙትን አበይት በዓላት በማንሳት እንነጋገራለን። አምላካችን ቃሉን ይገልጽልን ዘንድ ባለቤቱ ያስተምረን ዘንድ እነሆ አስቀድመን በፊቱ በጸሎት እንቀርባለን። እንጸልይ። ቅዱስና ሕያው የሆንክ እግዚአብሔር አምላካችን ሆይ፣ ዳግመኛ በቃልህ እንገናኝ ዘንድ ወደህ ይህን ጊዜ ስለሰጠህ እናመሰግንሃለን። ጌታ ሆይ፣ ለሰሚዎች አስተዋይ ልቦና፣ ለእኔ ለባሪያህም ቃልህን በማስተዋል አስተላልፍ ዘንድ በቅዱስ መንፈስህ አግዘን። መምህራችን ኢየሱስ ሆይ፣ ናና ጊዜውን ተረከብ። ለእያንዳንዳችንም በሚረዳን ቋንቋ አንተው ራስህ አስተምረን። ስለ ተቀደሰው ስም ብለህ አሜን። ወገኖቼ፣ አስቀድሜ እንደጠቀስኩት በወቅቱ በሚገኙት አበይት በዓላት መነሻ በማድረግ ዛሬ እንነጋገራለን። አንደኛ ስለ ጌታችን ስለ ኢየሱስ ክርስቶስ ልደት እና ዘመነ መራዊ፣ ሁለተኛው ደግሞ ስለ በዓለ ጥምቀትና አስተርእዮ ይሆናል። አንደኛ ልደትና ዘመነ መራዊ። የተወደዳችሁ ወገኖች፣ በሀገራችን ከልደት እስከ አብይ ጾም ድረስ ካሉት ብዙ በዓላት መካከል አንዱ የመድኃኒታችን የኢየሱስ ክርስቶስ ልደት ነው። ይህም በቤተ ክርስቲያናችን መርአዊ ተብሎ ተጠርቷል። ሙሽራ ማለት ነው። ስለ ልደት ስናስብ የጨለማው ዘመን ተገፎ ብርሃን የፈነጠቀበት፣ በጨለማ የኖረ ሕዝብ ብርሃን ያየበት፣ በሞት ጥላ አገር ላሉም ብርሃን የወጣበት ዘመን ነው። ከጌታ ልደት በኋላ የዓለም ገዢ ተብሎ የተጠራው ሰይጣን ዲያብሎስ መሸበር ጀምሯል። አጥቂውና ድል አድራጊው ለአንዴና ለመጨረሻ ጊዜ እነሆ ወደ ሲኦል የሚልከው ጌታ ኢየሱስ ተወልዷልና። ስለሆነም ከልደቱ እስከ ስቅለቱ ድረስ በተለያየ መልኩ ሲፈታተነው ነበር የቆየው። ከልደት እስከ ስቅለት በጌታ በኢየሱስ ዘንድ ያለፉትን የፈተና አይነቶች ጊዜ ወስዶ ረጋ ብሎ ማስተዋሉ ይበልጥ ያስተምረናል። በአውሮፓም ሆነ በሀገራችን ኢትዮጵያ የልደትን በዓል በተለያየ ልማድ እና ባህል በመጠመድ ለሕይወት በማይበጅ ቁሳቁስና መብል መጠጥ ያልፋል። እኛ ግን የሰው ልጆች ከሥጋና ከደም እንደተወለዱ ሁሉ ለዘላለም ሕይወትም በክርስቶስ ኢየሱስ በማመን በመንፈስ ቅዱስ ዳግም ይወለዱ ዘንድ የሚገባቸው መሆኑን አጠንክረን እንሰብክላቸው ዘንድ ከጌታ ዘንድ የተሰጠን ተልእኮ ነው። ቤተ ክርስቲያንም ትኩረት ሰጥታ ልትሰራበት ከሚገባ ታላቅ ተልእኮ ዋናው ይህ ነው። ነቢዩ ኢሳይያስ እንዳለ ለ5500 ዘመናት በጨለማ የኖረ ዓለም በክርስቶስ ኢየሱስ ልደት ብርሃን ወጥቶለታል። በሞት ጥላ አገርም ላሉ ሁሉ ብርሃን ወጥቶላቸዋል። ስለሆነም መላእክት ደስታቸውን ከእረኞች ጋር በመሆን ለእግዚአብሔር በአርያም ሰላም ይሁን፣ ለምድርም ሰላም ይሁን፣ ለእግዚአብሔር በአርያም ክብር ይሁን፣ ለምድርም ሰላም ይሁን፣ በሰይጣን ገዥነት የምትተራመሰው ዓለም አሁን የሰላም ባለቤት ስለመጣ ሰላሟን አሜን ብላ ልትቀበል ይገባታል። ለሰውም በጎ ፈቃድ የሰው ልጅ ከወደደና ከፈቀደ ልቡንም ከፍቶ አሜን ብሎ ከተቀበለ እነሆ የሕይወቱ ቤዛና አዳኝ ሆነው ጌታ ኢየሱስ መጥቷልና። ለዚህም ነው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ እያሉ ከእረኞች ጋር በልደቱ የዘመሩለት። ሌላው የልደት ስያሜ መርአዊ የሚለው ነው። እግዚአብሔር አምላክ የሰውን ልጅ ከባረከበት በረከት ብዙ ተባዙ ምድርንም ሙሏት ብሎ ያዘዘበት ዋነኛውና አንዱ ነው። ጋብቻ ትዳር ነው። ናስተው ብዙ ተባዙ ምድርንም ሙሏት ብሎ ያዘዘበት ዋነኛውና አንዱ ጋብቻ ወይም ትዳር ነው። ስለሆነም ጋብቻን ለመመስረትና በሰርግ አሃዱ ብሎ ለመጀመር የሚደረገው ዝግጅትና ውጣውረድ በቃላት አይገለጽም። ቢሆንም የሕይወት መሰረት ስለሆነ ድካሙም ሆነ ውጣውረዱ ከምንም አይቆጠርም። ለሰው ልጆች ድህነት ከዚህ የበለጠ ደስታና ሰላም የለምና የዓለም መድኃኒት የሆነው ኢየሱስ የተወለደበት ዕለት መርአዊ ተብሎ በቤተ ክርስቲያን ተጠርቷል። ሙሽራችን ማለት ነው። ሙሽራ ማለት ነው። ለሁሉ ደስታ የሆነ መድኃኒት መጥቷልና ወጥታችሁ ተቀበሉ እያለች በዜማ ታከብረዋለች። ወደ ዓለም ሲመጣና የሥራው መጀመሪያና ማዕከል ያደረገውም በሰርግ መካከል ተገኝቶ ትዳርን በድንቅና በተአምራት በመባረክ ነው። ለዚህም ነው በሀገራችን ከጌታ ልደት ጀምሮ እስከ የካቲት መጨረሻ ማለትም እስከ አብይ ጾም መግቢያ ድረስ በገጠሩም ሆነ በከተማው የሰርግ ወራት ስለሆነ የሰርጉ ግብዣ የሚበዛው። አንድ የመጀመሪያዎቹ ባለትዳሮች በፍጥረት መጨረሻ የተፈጠሩት አዳምና ሔዋን ናቸው። እግዚአብሔር አምላክ በስድስት ቀን የፈጠረውን ፍጥረት ሁሉ ስጦታ አድርጎ አበርክቷቸዋል። ነገር ግን ሰይጣን ዲያብሎስ በከንቱ ምኞት ስላታለላቸው በኃጢአት ወድቀው ከገነት ተባረዋል። አምላካቸው ባስቀመጣቸው ቦታ በምስጋና አሜን ብሎ ከመኖር ይልቅ የአምላክን ቦታ እናገኛለን ሲሉ በማይሆን ምኞት ተታለው በኃጢአት ወድቀዋል። ዓለምን ልጆች ቢወልዱም እነሆ ልጆችን ቢወልዱም ታላቁ ታናሹን በመግደሉ በሐዘን ተመትተዋል። ኃጢአትንም ወደ ዓለም አስገብተዋል። ሁለተኛ በይስሐቅና በርብቃ የነበረው የጋብቻ ሥርዓት። የእነዚህ ባለትዳሮች ሥርዓት እስከ ዛሬ ድረስ በዓለም ላይ ለሚፈጸመው ጋብቻ ሁሉ መልካም ምሳሌ ሆነው እናገኛቸዋለን። እነሆ ርብቃ ይስሐቅን ባገባች ጊዜ ይስሐቅ እናቱ ሳራ ሙታ ስለነበረ ከሐዘኑ ተጽናንቷል። እነሆ ከብዙ ቆይታ በኋላ ርብቃ መንታ ልጆች ባረገዘች ጊዜ ጽንሶቿ ገና በማኅፀን ሳሉ ይገፋፉ ስለነበር ልቧ በሐዘን ተሞልቷል። ሁለቱም የተለያዩ ነገዶች እንደሚሆኑ ተነግሯታልና። ሦስተኛ በዮሐንስ 2 ከ1 እስከ 12 የተጻፈው በቃና ዘገሊላ የነበረው ሰርግ ነው። የሰርጉ ባለቤቶች ድግሳቸውን ደግሰው ከመደሰት በላይ በእውነት ትንሽ ሳይኩራሩ አልቀሩም። ስለሆነም ወይኑ ስላለቀ ውርደትና ሀፍረት ነበር ያስከተለው፣ ጌታ ኢየሱስ በመካከላቸው መኖሩ በእጃቸው እንጂ። እናቱ ድንግል ማርያም እነሆ ሀፍረታቸውን አይታ ወደ ልጇ ዘወር ብላ ሂዳ ወይን ጠጅ እኮ የላቸውም አለች። ጌታ ኢየሱስም አለ፣ አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና ነው አለ። እርሷ ግን እነሆ ሁሉን በሰዓቱና በወቅቱ እንደሚያደርግ ስለምታውቅ ለአሳላፊዎቹ ሂዳ እርሱ የሚላችሁን አድርጉ አለቻቸው። አሳላፊዎችም ጌታ ኢየሱስ እንዳዘዛቸው ጋኖቹን ውሃ ስለሞሉና ውሃውም ተለውጦ የወይን ጠጅ ስለሆነ ሁሉም ተደንቀዋል። ሰርገኞችም ከአፍረታቸው ነፃ ወጥተዋል። አዲሱንም የወይን ጠጅ የቀመሱ ሁሉ እነሆ በማድነቅ ተገርመዋል። ይህም ጌታ ኢየሱስን ሰምቶ መታዘዝ የሚያስከትለውን በረከት ያመለክታል። ዳዊትም እግዚአብሔር አምላክ የሚናገረውን እሰማለሁ፣ ሰላምን ለሕዝቡና ለቅዱሳኑ ልባቸውንም ወደ እርሱ ለሚመልሱ ይናገራልና ብሎ ተናግሯል። መዝሙረ ዳዊት 85:8 ጥያቄው እርሱን ማለትም ልጁን ኢየሱስ ክርስቶስ የሚለውን ሰምቶ የሚፈጽም ማነው ነው። ለምንስ እርሱን መስማት እንደሚያስፈልገን እንረዳለን። የዘላለም ሕይወትን ለማግኘት እውነተኛ ሰላምም የሚገኘው ከእርሱ ስለሆነ ነው። ጌታ ኢየሱስ ሁሉንም ስለሆነ በቃላት የማይገለጽ ሸክም ያለባቸውን ሁሉ ዛሬም ቢሆን እናንት ደካሞች ሸክማችሁ የከበደ ሁሉ ኑ ወደ እኔ ያሳርፋችኋለሁ በማለት እንሆ ይጣራል። እርሱ ጌታ ኢየሱስ የሕይወት ብርሃን ነው፣ የሕይወት እንጀራ ነው። እርሱ የሕይወት ውሃ ነው። የተራበና የተጠማ ቢኖር ይምጣና ይጠጣ ብሎ በነፃ ጋብዟልና እርሱ ከማንኛውም አደጋ የሚታደግ መልካም እረኛና መልካም ጠባቂ ነው። እርሱ እውነተኛ ሰላምና እረፍት ነው። ማንም የማይቀማውና የማይነጥቀው ሰላም የሚገኘው ከእርሱ ከጌታ ኢየሱስ ዘንድ ነውና እርሱም አለ፣ ሰላሜን እሰጣችኋለሁ፣ ሰላሜን ተውላችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጠው አይነት ሰላም አይደለም፣ ለዘላለም ከእናንተ ጋር የሚኖር ነው እንጂ ብሏል። በዓለም የሚገኝ ሰላም በተለያየ መንገድ ይጠፋል። በጤንነት መናጋት ይደፈርሳል፣ በሀብት መክሰር፣ አሁን በዓለም እንደምናየው በተለያየ ችግርና መከራ አደጋና ቅስፈት ይነጠቃል። ከስልጣን በመፈናቀል ሰላም ይወሰዳል። ከጌታ ኢየሱስ ዘንድ የምናገኘው ሰላም ግን በዚህ ሁሉ አይደፈርስም። እንዲያውም ወርቅ በእሳት እንደሚፈተን በሚደርስበት የፈተናና የመከራ አይነት ሁሉ እንዲሁም የበሽታ አይነት ሁሉ ነጥሮና ደምቆ ወደፊት ይመጣል እንጂ። ፈተና ከጌታ ዘንድ የተሰጠን መታወቂያችንና መለያችን ነውና በዓለም ሳላችሁ መከራ አለባችሁ፣ አይዟችሁ እኔ ዓለምን አሸንፌዋለሁ ብሎ ተናግሯልና። ይህን በዮሐንስ 2:1-12 ያለውን ታሪክ ስናነብ ጌታ ኢየሱስ በምድር ላይ ለሚያደርገው አገልግሎት የመጀመሪያውን ድንቅ ተአምራት የፈጸመው በዚሁ ከእናቱ ጋር በተጋበዘበት ሰርግ ቤት እንደሆነ እንመለከታለን። በዚህ የሰርግ ቦታ ከላይ እንደተመለከትነው ጠጁ ስለተቋረጠ በእናቱ ጠያቂነት የመጀመሪያ ድንቅ ተአምራቱን ገልጿል። አሳላፊዎችም እርሱ የሚለውን ብቻ እንዲያደርጉ ከእናቱ ከድንግል ማርያም ትእዛዝ ስለተቀበሉ የድንጋይ ጋኖቹን በውሃ ሞልተዋል። ጌታ ኢየሱስ እንደተናገረም በጋኖቹ የተሞላውን ውሃ ለአሳላፊው እንዲሰጡ ስለታዘዙ ውሃውም ወደ ወይን ጠጅ ስለተለወጠ እነሆ ለሰርግ የታደመው ሁሉ በአድንቆት ከአዲሱ የወይን ጠጅ በመጎንጨት ደስታቸውን ገልጸዋል። መልእክቱ አሮጌው የወይን ጠጅ እንዳለቀና አሳላፊዎች እንዳፈሩ ሁሉ የኦሪት ትምህርትና ሥርዓተ አምልኮ እንዳበቃለት፣ የፈሪሳውያንም ሕይወት በመንፈሳዊ ነገር የተነሳ ባዶ እንደሆነ የሚያመለክት ነው። በዚያ ፈንታ ለዓለም ድህነት ሊሰበክ ያለው የወንጌል ጊዜ እንደመጣ፣ እርሱም በባዶ ትምህርት ብቻ ሳይሆን በድንቅና በተአምራት የታጀበ መሆኑን የሚያስተምር ክፍል ነው። ትዳርም የሚባረከውና በበረከት የሚሞላው ጌታ ኢየሱስ በመካከል ሲገኝበትና ሲባርከው ብቻ ነው። ለዚህም ነው የእግዚአብሔር አገልጋዮች በሰርግ መካከል በመገኘት ቡራኬና ጸሎት ብሎም ትምህርት የሚሰጡት። በዘመናችን በሚገኙት ብዙሃን አብያተ ክርስቲያናት የምንመለከተው ብዙ ጊዜ ደረቅ ስብከትና በመንፈስ ቅዱስ ያልተዋጀ የጠፉ ነፍሳት የማይመለሱበትና እንዲሁ ቀድሞ እንደነበረ የንግድ ቤት እንደሆነ እንመለከታለን። ስለሆነም በዚህ ዘመን በወንጌል አገልግሎት የምንገኝ ሁሉ አገልግሎታችን ነፍሳት የሚድኑበት፣ መድናችን ኢየሱስ የሚከበርበት፣ በመንፈስ ቅዱስ ጸጋ የተሞላ እንጂ ባዶ ደረቅ ያልሆነ መሆኑን ረጋ ብለን ማስተዋል ይገባናል። አራተኛ፣ ሙሽራውን ሲጠብቁ የነበሩት አስሩ ቆነጃጅት ማቴዎስ 25 ከ1 እስከ 13። በዚህ ክፍል ሙሽራውን የሚጠብቁ አስሩ ቆነጃጅት ውበታቸውና ድምቀታቸው፣ አለባበሳቸው አንድ ነው። የዘይት ማሰሮንም ሙሽራው ሲመጣ ለማብራት ይዘዋል። ዘይት ይኑረው አይኑረው ግን የሚታወቀው ሙሽራው ሲመጣ ብቻ ነው። ሙሽራው ስለዘገየ ሁሉም እንቅልፍ እንቅልፍ ስላላቸው ተኝተዋል። በመካከሉ ሙሽራው መጣ ተብሎ ሁካታ ሆነ። ችግሩ ከአስሩ አምስቱ ብቻ በማሰሯቸው ያለውን ዘይት ለኩሰው ሲያበሩ፣ አምስቱ ግን ማሰሯቸው ባዶ ነበረና ማብራት ስላልቻሉ ከሙሽራው ጋር አብረው ወደ አዳራሹ መግባት አልቻሉም። ይህም በዚህ ዓለም ያለችውን የቤተ ክርስቲያን ሕይወት ቁልጭ አድርጎ የሚያመለክት ነው። ሁሉም ወደ የቤተ ክርስቲያናቸው አሸብርቀውና ደምቀው በየሰነቱ ይጎርፋሉ። አገልጋዩም ተገልጋዩም ሁሉም ክርስቲያኖች ነን ይላሉ። ሁሉም የሙሽራው ኢየሱስን መምጣት በጉጉት ይጠባበቃሉ። በዓለም ዙሪያ ያለችውን ቤተ ክርስቲያን ስንመለከትም በክርስትና ስም የተሰለፍን ሁሉ በስምም ይሁን በቋንቋ በዜግነትም ሆነ በቆዳ ልዩነት ቢኖረንም አንድ የሚያደርገን ግን ጌታ ኢየሱስ ብቻ ነው። ሁላችንም በተስፋና በጉጉት የምንጠብቀው ሌላ ጌታ ወይም ሌላ ኢየሱስ የለንም። የምንጠብቀው ያው አንዱን እርሱም ከድንግል ማርያም በናዝሬት የተወለደውን ለዓለም ሁሉ ራሱን ቤዛ አድርጎ በመስቀል ላይ የሞተውን ሞትንም ድል አድርጎ የተነሳውን የናዝሬቱን ኢየሱስን ብቻ ነው እንጂ። በዛን ጊዜ የሚጠየቀው ማሰሯችሁ ዘይት ሞልቷልን የሚለው ነው እንጂ የትኛው ቤተ ክርስቲያን አባልን እንደሆን ፈጽሞ አንጠየቅም። ነገር ግን ያን ጊዜ ማንነታችን ይለያል። መለያችንም ማሰሯችን ዘይት መያዙና አለመያዙ ወይም ባዶ መሆኑ ይታወቃል። ይህም ሙሽራው ኢየሱስ ዳግመኛ ሲገለጽ በግልጽ ይታያል። ጆሮ ያለው ይስማ። በስም በሥልጣንና በማዕረግ ወይም በቤተ ክርስቲያን ስያሜ ፈጽሞ መዳን አይቻልም። ሕይወታችን በመንፈስ ቅዱስ ዘይት መሞላቱን ረጋ ብለን ክርስቲያናዊ ሕይወታችን በመመርመር ልናስተካክል ይገባናል እንጂ ሙሽራው ጌታ ኢየሱስ ሳናስበው ድንገት እንዳይመጣብን ጊዜ ሳለልን ልዩነታችን ወደ ኋላ አስቀምጠን ከልባችን ወደ እርሱ በንስሐ እንመለስ ዘንድ ጊዜው አሁን ነው። ዓለም እንደምንመለከታት በብዙ መልኩ ማለትም በእሳት ቃጠሎም ሆነ በምድር መንቀጥቀጥ እንዲሁም በጦርነት የተነሳ ስትንኮታኮት፣ በያዘችው ሀብትና ንብረትም ስትመጻደቅ፣ ይባስ ብላ በአምላክ ላይ ስትሳለቅ ሳታስበው ድንገት በመጥፋት ላይ ትገኛለችና እንንቃ። የዚህ ዓለም ሀብትና ንብረት ይዞን የሚጠፋ አደገኛ ወጥመድ እንደሆነ አውቀን ከዘላለም ሞት በእምነት ለመዳን የተመረጠው ሰዓት ዛሬ ያውም አሁን ነው። ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ለእርሱ ምን ይጠቅመዋል? ወገኖቼ ቀኖቹ ክፎች ናቸውና ዘመኑን ዋጁ ተብሏልና ከእንቅልፋችሁ ነቅታችሁ ሕይወታችሁን ታድኑ ዘንድ መክራችኋለሁ። አምስተኛ፣ የበጉ ሰርግ። የበጉ ሰርግ የመጨረሻው የክርስቲያኖች ደስታ የሚገለጽበት ዕለት ነው። ደስ የሚለውም ሁሉም የዚህ ዓለም መከራ ዘላለማዊ በሆነው በበጉ ሰርግ መጨረሱ ነው። ለበጉ ሰርግ የታደሙ በክርስቶስ ኢየሱስ ያመኑት ብቻ ናቸው። ስለ ስሙ በዚህ ዓለም ላይ ብዙ አይነት መከራ ተቀብለዋልና አሁን ደግሞ በፈንታቸው ይህን የጥፋት ዓለም ተሰናብተው ሙሽራቸውን ኢየሱስን ተቀብለው በሰርጉ ደስ ይላቸዋል። ራእየ ዮሐንስ 19 ከ1 እስከ 9 ተጽፏል። ከዚህ በኋላ በሰማይ ሃሌሉያ በዝሙቷ ምድርን ያጠፋችቱን ታላቂቱን ጋለሞታ ስለፈረደባት የባሪያዎቹንም ደም ከእጇ ስለተበቀለ ፍርዶቹ እውነትና ጽድቅ ናቸውና ማዳንና ክብር ኃይልም የአምላካችን ነውና ብሎ ሲናገር እንደ ብዙ ሕዝብ ታላቅ ድምፅ ያለ ድምፅ ሰማሁ። ደግሞም ሃሌሉያ አሉ። ጢሷም ለዘላለም እስከ ዘላለም ይወጣል። 24ቱም ሽማግሌዎችና 4ቱ እንስሶች በፊታቸው ተደፍተው በዙፋኑ ላይ ለተቀመጠው ለእግዚአብሔር አሜን ሃሌሉያ ያሉ ሰገዱለት። ድምፅም ባሪያዎቹ ሁሉ እርሱንም የምትፈሩ ታናናሾችና ታላላቆች ሆይ አምላካችንን አመስግኑ ሲል ከዙፋኑ ወጣ። እንደ ብዙ ሕዝብ ድምፅ፣ እንደ ብዙ ውሃዎችም ድምፅ፣ እንደ ብርቱም ነጎድጓድ ድምፅ ያለ ድምፅ ሰማሁ። እንዲህም ሲል ሃሌሉያ፣ ሁሉን የሚገዛ ጌታ አምላካችን ነግሷልና የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። ያጌጠና የተጣራ ቀጭን የተልባ እግር ልብስ እንድትጎናጸፍ ተሰጥቷታል ለሙሽራዋ ቤተ ክርስቲያን። እግዚአብሔር ይክበር ይመስገን። ቀጭኑ የተልባ እግር የቅዱሳን የጽድቅ ሥራ ነውና እርሱም ወደ በጉ ሰርግ እራት የተጠሩ ብፁዓን ናቸው ብለ ጻፍ አለኝ። ደግሞም ይህ የእግዚአብሔር እውነተኛ ቃል ነው አለኝ። እዚህ ላይ በጣም ማስተዋል ያለብን በሰርግ የተጀመረች ዓለም መጨረሻዋም የሚያስደንቀው የበጉ ሰርግ መሆኑ ነው። ያውም በዓለም ዙሪያ ያሉ ቅዱሳን ሁሉ ስለ ስሙ የተገፉና የተናቁ የተወጉ ሁሉ በአንድነት ሆነው ሙሽራቸውን ለመቀበል በታላቅ ናፍቆት ይጠባበቃሉና። ሁለተኛ፣ በዓለ ጥምቀትና አስተርእዮ። የጌታ ኢየሱስ አምላክነት ከታየባቸውና ከተገለጠባቸው መንገዶች አንዱ ይህ በዓለ ጥምቀት ነው። በልደቱ ሁከትና ብጥብጥ፣ ውጊያና ንክሻ የበዛባት በረት ሰላም አግኝታለች። መላእክትም ከረኞች ጋር ለክብሩ ዘምረውለታል። ሰብአ ሰገልም ከሩቅ ምስራቅ መጥተው ንጉሡና ካህን ደግሞ መሥዋዕት በመሆን የሚታረድ የእግዚአብሔር በግ መሆኑን የሚገልጹ እጅ መንሻዎችን አበርክተውለታል። በሌላ ቃል የመጀመሪያው ሰው የሆነው አምላክ ሥጋ ለብሶ የተገለጠበት አስተርእዮ እንደሆነ ተንጸባርቋል። መጥምቁ ዮሐንስ የጌታ ኢየሱስን ማንነት የገለጸው በዚህ በሥርዓተ ጥምቀቱ ነው። መጥምቁ ዮሐንስ ለዚህ ሥጋ ለለበሰ አምላክ አዋጅ ነጋሪ፣ መንገድ ጠራጊ፣ በምድረ በዳ የሚጮህ ድምፅ፣ የንስሐ ጥሪ ሰባኪ በመባል ይታወቃል። በአዋጅ ነጋሪነቱ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ፣ ንጉሥ ክርስቶስ ስለሚመጣ ጥርያውን አስተካክሉ፣ መንገዱን አስተካክሉ፣ ተራራው ዝቅ ይበል፣ አዘቅቱም ይምላ፣ ስርጓጉርቱም ይስተካከል በማለት በሰም ለበስ ሰዎች ሕይወታቸው እንዲያስተካክሉና የንስሐ ጥምቀት እንዲጠመቁ ይጋብዛል። እጅግ ብዙዎችም ተጠምቀዋል። በመቀጠልም የራሱን ማንነት ሲገልጽ የጫማ ጠፍሩን ልፈታ የማይገባኝ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ከእኔ በኋላ ይመጣል። እኔ ለንስሐ በውሃ ጠምቃችኋለሁ። ከእኔ በኋላ የሚመጣው ግን እርሱ ኢየሱስ ክርስቶስ ግን በእሳት ያጠምቃችኋል፣ በመንፈስ ቅዱስ ማለት ነው አለ። በአሻጋሪ ሲመጣ ተመልክቶም እንዲህ አለ፣ የጫማውን ጠፍር ላስር የማይገባኝ ከኔ በኋላ ይመጣል ያልኳችሁ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይህ ነው በማለት ስለ ጌታ ኢየሱስ ማንነት በልዩ ሁኔታ መስክሯል። እግዚአብሔር አብና እግዚአብሔር መንፈስ ቅዱስም የኢየሱስን አምላክነት መስክረውለታል። እግዚአብሔር አብም ሰማያት ተከፍተው በደመና ላይ እንዲህ በማለት መስክረውለታል፣ በእርሱ ደስ የሚለኝ የምወደው ልጄ ይህ ነውና እርሱን ስሙት አለ። መንፈስ ቅዱስም በርግብ አምሳል በላዩ ላይ አረፈች። በታቦር ተራራም ከሦስቱ ደቀ መዛሙርት ጋር ወጥቶ ሳለ ሙሴ ከመቃብር ወጥቶ ኤልያስም ከሰማይ መጥቶ ከኢየሱስ ጋር ሲነጋገሩ ለነ ጴጥሮስ ታይተዋል። የጌታ ኢየሱስም መልክ ተለውጦ እንደ ፀሐይ አብርቷል፣ ልብሱም እንደ ብርሃን ነጭ ሆኗል። ይህም የጌታ ኢየሱስን አምላክነት ማረጋገጫ። እነሆ ብሩህ ደመና መጣና ጋረዳቸው። እነሆም ከደመናው ውስጥ የምወደው ልጄ ይህ ነውና እርሱን ስሙት የሚል ድምፅ መጥቷል። ማቴዎስ 7 17 ከ1 እስከ 5 በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱን ስሙት የሚል ድምፅ ተሰማ። በዘመናችን ከቤተ ክርስቲያን ጀምሮ በዓለም ዙሪያ የሰው ልጆች ከጌታ ሌላ የሚሰሟቸውና ሊሰሟቸው የሚፈልጓቸው የድምፅ አይነቶች እጅግ ብዙዎች ናቸው። ነገር ግን እግዚአብሔር አብ እንደተናገረውና እንደመሰከረው ልንሰማው የሚያስፈልገን ድምፅ ግን አንድ ብቻ ነው። እርሱም የሕያው የእግዚአብሔር ልጅ የሆነውን የጌታ ኢየሱስን ድምፅ ብቻ። ከአብና ከመንፈስ ቅዱስ የታዘዝነው ይህንኑ ነውና ሰባኪዎችም እንደ መጥምቁ ዮሐንስ የስብከታችንና የአገልግሎታችን ማዕከል አድርገን ልንሰብከውና ልናስተምረው የሚገባን አንድ ብቻ ነው። እርሱም የዓለም አዳኝ የሆነውን ኢየሱስ ክርስቶስን ብቻ። ብቸኛው የሕይወት መንገድ የድህነት ራስ እርሱ ነውና ዘመናችን ሁሉም ወደ ገዛ መንገዱ ያዘነበለበት ዘመን ነው። ቢሆንም እኛ ግን እንደ ፈቃዱ ሰዎች ሁሉ ከዘላለም ጥፋት ይድኑ ዘንድ የተሰጠን የወንጌል አደራ ልንወጣ ይገባናል። ይህን ስናደርግ ደግሞ ፍጹም ፍቅርን በተሞላና ራስን በመግዛት እውነቱን ግን በመመስከር ሊሆን ይገባዋል። በዚህ የጥምቀት ሥርዓት አይደለም መጥምቁ ዮሐንስ ራሱ ጌታ ኢየሱስ እንዴት ራሱን አዋርዶ ዝቅ አድርጎ በመጥምቁ ዮሐንስ ለመጠመቅ እንደመጣ ልብ ልንል ይገባናል። የእኛን ማንነት ረጋ ብለን በእውነት ከዚህ አንጻር ልንመረምረው፣ ልናስተውለው፣ ደግሞም ልናስተካክለው ይገባናል። ወገኖቼ በስመ ክርስትና ሕዝባችን የሚያመልከው ባዕድ አምልኮና የመናፍስት አሰራር እጅግ ብዙ ነው። ኢያሱ ዛሬ የምታመልኩትን ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን በማለት እስራኤላውያንን በተስፋይቱ ምድር ውስጥ ሆነው ከተጠላለፉበት ከንቱ ባዕድ አምልኮና የመናፍስት አሰራር ሁሉ እንዲፈቱና ነፃ እንዲወጡ ምርጫቸውን እንዲያስተካክሉ እንጂ ሁለቱንም ማምለክ እንደማይችሉ በግልጽ ምርጫቸው እንዲያስተካክሉ ጠይቋቸዋል። እኛም በአገልግሎት የተሰለፍን ሁሉ ለወገኖቻችን በዚህ ክፉና የመጨረሻ ዘመን በተመሳሳይ መልኩ ወገኖቻችን ምርጫቸውን እንዲያስተካክሉ ልንመሰክርላቸውና ልናስጠነቅቃቸው የሚገባን ጊዜውና ወቅቱ አሁን ነው። ያውም ዛሬ ነውና በአገልግሎታችን እንድንተጋ በንቃት በትጋት በእውነትና በድፍረት እንድንራመድ አበረታታችኋለሁ። ወገኖች መልእክታችን ከሕይወታችን ጋር በማገናዘብ እናጠቃለን። ወገኖች በምድራዊ በሰርግ የተጀመረው ይህ ዓለም የሚደመድመው የበጉ ሰርግ በመባል በሚታወቀው በጌታችን በኢየሱስ ክርስቶስ ዳግም ምጽአት ይሆናል። ጥያቄው ስንቶቻችን ለዚህ ዘላለማዊ የበግ ሰርግ ወይም ደስታ ተሳታፊዎች ለመሆን እንደተዘጋጀን ነው። በሃይማኖት ብትኖሩ ራሳችሁን መርምሩ ማለት እዚህ ላይ ነው። ልደቱን ስናስብ በጨለማ የኖረ ሕዝብ ብርሃን አይቷል፣ በሞት ጥላ አገርም ለኖሩ ብርሃን ወጥቶላቸዋል ተብሎ እንደተጻፈ በበረት የተወለደው ይኸው የዓለም ብርሃን የዓለም መድኃኒት የሆነው ጌታ ኢየሱስ ነው። በዓለም ቁሳቁስና ብልጽግና ተጠላልፋችሁ የምትማቅቁና ገና በጨለማ ዓለም የምትርመሰመሱ ወገኖች ያለ ጌታ ሁሉ ከንቱ ነውና ሳይዘገይባችሁ ዛሬ ወደ ጌታ ተመለሱ። ሕይወታችሁንም ለዚህ አዳን ጌታ አስረክቡ ብዬ በጌታ ስም ጋብዛችኋለሁ። ጌታ ኢየሱስ የምሕረት እጁን ዘርግቶ ዛሬ የሚጠብቃችኋልና ወገኖች እንዳትታለሉ። የዚህ ዓለም ፍልስፍናና ብልጽግና ወደ ጥልቁ የሚጥል ወጥመድ መሆኑን ከወዲሁ አውቃችሁ ፈጥናችሁ ዛሬ ሳይዘገይባችሁ እነሆ ከአምላካችሁ ጋር ታረቁ። ሰባሰገል የሚገባውንና የማንነቱ መግለጫ የሆነውን ገጸ በረከት አበርክተውለታል። ዛሬ እኛ ግን ለአምላካችን ልናበረክትለት የሚገባን ገጸ በረከት ሌላ ሳይሆን ራሱ በሠራው ቤተ መቅደስ ይቀደስ ዘንድ ያውም የእርሱ ቤተ መቅደስ ራሳችን ስለሆን ራሳችንን ለእርሱ ልዩ ስጦታ አድርገን እንድናቀርብለት ጋብዛችኋለሁ። የሚፈልገውም እሱ ነው። አምላካችን ከኛ ሌላ የሚፈልገው አንዳች ነገር የለምና ራሳችን በእምነት እንድናስረክበው ግን ይሄ ዋናው ጥያቄ ነው። እግዚአብሔር መንፈስ ቅዱስ ይርዳን ወገኖች። ጥንቀት እናስተርየው። በዚህ ክፍል እግዚአብሔር አብና እግዚአብሔር መንፈስ ቅዱስ ስለ ኢየሱስ ክርስቶስ ማንነት መስክረዋል። የመጥምቁ ዮሐንስን ምስክርነት ስንመለከት ከንጉሱ ጀምሮ እስከ ተራው ሕዝብ ድረስ ለጦር ሰራዊቱና ለመንግሥት ሠራተኞች በአይነታቸው፣ ለሃይማኖት መሪዎችም ሁሉ በደረጃቸው በተግሳጽና በምክር በኃይለ ቃል በንስሐ ወደ አምላካቸው እንዲመለሱ መስክሮላቸዋል። ይህ መጥምቁ ዮሐንስ በአጠቃላይ በሰው አይነ ሲታይ አለባበሱም አይማርክም፣ ቆዳ ለባሽ ነውና ጸጉሩም ጺሙም ተስተካክሎ አያውቅም። መኖሪያ ቤትም የለውም፣ የሚኖረው በምድረ በዳ ነውና የሚበላውም የለውም፣ የሚመገበው አንበጣና አንቦጣ ነውና በአጠቃላይ በሰው አይን የሚያስወድድ ነገር የለውም። መልእክቱ ግን ጠንካራና አስደንጋጭ ኃይለ ቃል ጠቃሚም ስለሆነ ብዙዎችን እጅግ ብዙዎችን ወደ ንስሐ ሊስብ ችሏል። በእግዚአብሔር አይን ግን ከሴት ከተወለዱት መካከል እንደ መጥምቁ ዮሐንስ ከቶ አልተገኘም። ወገኖቼ ራሳችንን መርምር። በዚህ ዘመን የምትገኝ ቤተ ክርስቲያንና አገልጋዮች፣ በዘመናችን ለሚገኙት መንግስታትና ሰራዊት፣ የመንግስት ሰራተኞችና ለተራው ሕዝብ ለሃይማኖት መሪዎችን ጭምር የምናስተላልፈው መልእክት ከቶ ምን ይሆን? የመልእክታችን ይዘትና ዓላማስ ምን ይሆን? በውኑ በእውነትና በጽድቅ ታጅቦ እንደ መጥምቁ ዮሐንስ ሰዎችን ወደ ንስሐ መርቶ ከጌታ ጋር የሚያገናኝ ይሆንን? ራሳችንና አገልግሎታችንን በመመርመር ልናስተካክል ይገባናል። መጥምቁ ዮሐንስ ስለ ጌታ ኢየሱስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ መስክሮለታል። በአገልግሎት የተሰማራን ወገኖች ይህ የእግዚአብሔር ልጅ ጌታ ኢየሱስ እንደሆነ አምነን እንመሰክራለን። የጌታ መገለጥ ለሰዎች ድህነት ነውና በእርሱ እመኑና የዘላለምን ሕይወት ውረሱ በማለት ግልጽ የሆነ መልእክት እናስተላልፍ ዘንድ ጊዜው አሁን ነው። አሁን ፍርሃት የለም፣ ሀፍረት የለም፣ መሽኮርመም የለም። በግልጽና በእውነት በአደባባይ ልንመሰክር ይገባናል። በወልድ የሚያምን የዘላለም ሕይወት አለውና በወልድ የማያምን የዘላለም ሕይወት የለውም። እናስተውል። የሚረዳን እየመሰለን በብዙ ድካም የምናስተናግደው የተለያየ የድምፅ አይነት ሁሉ ለውድቀትና ለጥፋት በመጨረሻም ለፍርድ የሚዳርገን እንደሆነ ልንገነዘብ ይገባናል። ድምፁን ሰምተን ብንታዘዝና ብንቀበለው ግን ከሞት ወደ ሕይወት ዛሬ ያው መሆን እንሸጋገራለን። ሙሽራ ጠባቂዎቹ 10 ቆነጃጅት እንደ ባህላችን ሙሽራዋን ይዞ የሚመጣው በኩለ ሌሊት ስለሆነ ሙሽራው እስኪመጣ ድረስ ነቅቶና ተዘጋጅቶ መጠበቅ የተለመደ ነው። ነቅቶና መብራቱን አብርቶ ያልጠበቀ አብሮ ወደ ሰርጉ አዳራሽ አይገባም። ለሙሽራውም ከተዘጋጀው ምግብ የመሳተፍ ዕድል አይኖረውም። ወገኖቼ በዓለም ዙሪያ ያለች ቤተ ክርስቲያን በስሟና በግብሯ ብትለያይም በጉጉትና በናፍቆት የምትጠባበቀው ሙሽራ ግን ያው አንድዬ የናዝሬቱ ኢየሱስ ብቻ ነው። ስለሆነም የማንነታችን መግለጫ በዚህ ዓለም የተሸፋፈንበትና የምንጠራበት የተለያየ ስያሜ ሳይሆን መለያችን ሙሽራው ሲመጣ መብራታችን አብርተን እርሱን ለመቀበል ማሰሯችን ዘይት ሞልቶ መገኘታችን ነው። ሰነፎችና ልባሞች የሚለዩት ሙሽራው ጌታ ኢየሱስ በክብር ሲመለስ ብቻ ነው። ዛሬ ሁሉንም ማለት እንችላለን። እንግዳ ባይመጣ ሁሉ ሴት፣ ዝናብ ባይመጣ ሁሉ ቤት እንደሚባል ሁሉ ጌታ ባይመጣ ሁሉ እምነት ማለት እንችላለን። ስለዚህ ሕይወታችን በመመርመር ዛሬ እናስተካከል። አሁንም እላለሁ በዛች ሰዓት ስማችንና ማይረጋችን ደግሞም ድንቅ ተአምራት ማድረጋችን መፈጸማችን ፈጽሞ አይረዳንም። የሚጠየቀው እምነታችን በውስጣችን ያለው ዘይት ነውና በአንድነት በአንድም በሌላም ነገር ተጠላልፈን እያንቀላፋን እንዲሁ በውጭ እንዳንቀርና በሩ እንዳይዘጋብን ሕይወታችን በመንፈስ ቅዱስ ዘይት ሞልተን ሙሽራው ጌታ ኢየሱስን ነቅተን ልንጠባበቀ ይገባናል። አምላካችን በቅዱስ መንፈሱ ይርዳን። ዘላለማዊና ወደር የሌለው የመጨረሻ የበጉ ሰርግ ወገኖቼ፣ ይህ የበጉ ሰርግ በመስቀል ላይ የተሰቀለው የጌታ ኢየሱስ ክርስቶስ ሰርግ ነው። ሙሽራዋ ደግሞ በዚህ ዓለም ላይ ስለ ስሙ መስቀሏን ተሸክማ ዓለም ሁሉ ይድን ዘንድ ቅዱስ ወንጌልን በመስበክ በተለያየ ፈተና መከራ ያሳለፈችው ቤተ ክርስቲያን ናት። ስለ ስሙ በዚህ ዓለም ላይ የተጎዱ ሁሉ በዛ በበጉ ሰርግ ዋጋቸውን ሊቀበሉ ከዚህ ዓለም መከራ ይነጠቃሉ። ወገኖቼ ከቅዱሳን መላእክት ጋር በልዩ ዜማ ከሙሽራው ጋር አብሮ ለዘላለም ለመደሰት በዝማሬ ሆ ብሎ ጌታን ለማክበር ዝግጅቱ አሁን ነውና ተዘጋጅተናል? ራሳችንን እንጠይቅ። አሜን ጌታ ኢየሱስ ሆይ ቶሎና ብለን በልበ ሙሉነት እንጸልያለን። ጌታ አምላካችን በቅዱስ መንፈሱ ይርዳን። አሜን። ወስብሐት ለእግዚአብሔር። እንጸልይ። ቅዱስና ሕያው የሆንክ አምላካችን ሆይ እናመሰግንሃለን። በመካከላችን ተገኝተህ ስላስተማርከን፣ ስለመከርከን፣ ስለገሰጽከን ክብር ምስጋና ውዳሴ ለአንተ ይሁን። ጌታ ሆይ በሰማነው ቃል እንኖርበት ዘንድ በቅዱስ መንፈስ ተረዳን ዘንድ እንማጸናሃለን። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ ተብሎ ስለተጻፈ ዘመኑን እንዋጅ ዘንድ እስከ መጨረሻውም ጸንተን እንገኝ ዘንድ በቅዱስ መንፈስ እርዳን። ጌታ ሆይ ቃልህን ላልሰሙ እናሰማ ዘንድ የሰሙትና የሚሰሙትም ሁሉ ቃሉን ለፍርድ እንዳይሰበስቡ ለድህነት ይሆንላቸው ዘንድ በቅዱስ መንፈስ አግዘን አግዛቸው። አባት ሆይ ሰላምና ፍቅር አንድነትን ለሀገራችን አውርድልን። ጌታ ሆይ እንደ ቸርነት ብቻ እንጂ እንደ በደላችን አትፍረድብን። ሕያውና ቅዱስ በሆነው ልጅህ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ብለህ አሜን። ወንድማችሁ መጋቢ ሐዲስ ገዳሙ ደምሳሽ